ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ህዳር 3 2017 ዓ.ም ዝግጅታችን ጀመረ። ኢትዮጵያና ሶማሊያ ስምምነት ላይ ደርሰዋል። ስምምነቱን የተመለከተ ዘገባ አለ።
ሶማሊያ as has been will remain
ሶማሊያ ከዚህ ቀደም የኢትዮጵያ ወነተኛ ወዳጅ እንደነበረችው ሁሉ ወደፊትም ለሚመጡት አመታት ያ ግንኙነት ህዝቦቻችንን ተጠቃሚ እንዲያደርግ ትቀጥላለች።
We are not only neighbors but brothers and sisters
እኛ ጎረቤቶች ብቻ ሳንሆን ጣፈንታቸው በደም የተሳሰረ ወንድማማቾችና እህትማማቾች ነን። ኢትዮጵያውያንና ሶማሌዎች የጋራ ዘር ሐረግ፣ ቋንቋና ባህል የሚጋሩ ብቻ ሳይሆኑ በጆች የሚቆጠሩ የኢትዮጵያ ወታደሮች የሶማሊያን ግዛት ከአሸባሪ ኃይሎች ለመከላከል በደማቸው በከፈሉት መስዋዕትነት የተሳሰርን ነን።
የሰማችሁት ድምጽ የተወሰደው ሁለቱ በቅድሚያ የሶማሊያ አስከትሎ ደግሞ የኢትዮጵያ ሀገር መሪ በስምምነት ስነ ስርዓቱ ላይ ካደረጉት ንግግር ነው። በዚህ ዙሪያ ዘገባ ይኖረናል። በተለያዩ የኢትዮጵያ የክፍላት ሀገራቶች ያሉ ተመልካቾችና አስተያየት ሰጪዎችም አስተያየት አሰባስበናል። ሌሎች ዘገባዎችም አሉን። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ እየመራው ኤደን ገረመው በኢትዮጵያን ሰዓት አቆጣጠር እስከ ምሽቱ 4 ሰዓት ድረስ አብሬያችሁ እዘልቃለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ጽዮን ግርማ ዋና አዘጋጇ ናት። ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እየጋበዝኩ ለምሽቱ ወደ ያዝነው ዜና ነው የምናልፈው። እንግድ ወልዴ ይጠብቃችሁ።
በድጋሚ እንደምናመሻችሁ። ኢትዮጵያና ሶማሊያ የደረሱበትን ስምምነት ካለምንም መዘግየት ተግባራዊ አድርጉ ሲል የአፍሪካ ህብረት ጠየቀ። የሶማሊያ ፌዴራል ኃይል ከጁባላንድ አፈገፈገ። ታይም መጽሔት ዶናልድ ትራምፕን የአመቱ ሰው አድርጎ መረጠ። እንዲሁም በቱኒዚያ ባህር ዳርቻ በደረሰ የጀልባ አደጋ ቢያንስ 9 ፍልሰተኞች ሞቱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ኢትዮጵያና ሶማሊያ በመካከላቸው ተፈጥሮ የነበረውን ውጥረት መፍትሄ ለመስጠት የፈጸሙትን ስምምነት ካለምንም መዘግየት ተግባራዊ ያደርጉ ሲል የአፍሪካ ህብረት ጠየቀ። የሁለቱ ሀገራት መሪዎች ጠቃሚ የሆነ እርምጃ ወስደዋል ያሉት የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ፣ ሆኖም ግን የተስማሙባቸውን ጉዳዮች ካለመዘግየት ተግባራዊ ማድረግ አለባቸው ሲሉ በኤክስ ማህበራዊ መድረክ ላይ ባሰፈሩት መልእክት አስታውቀዋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ በበኩላቸው አስፈላጊ እርምጃ ብለው የገለጹት ስምምነት የሁለትዮሽ ጉዳዮችን በወዳጅነት መንፈስ መፍታትን ያሳየ ነው ብለዋል። ኢትዮጵያ የሶማሌላንድን የባህር ዳርቻ በሊዝ ለመያዝ ከአንድ ዓመት በፊት ስምምነት መፈጸሟን ተከትሎ ሉዓላዊነቷ እንደተደፈረ የምትገልጸው ሶማሊያ ከኢትዮጵያ ጋር ውጥረት ውስጥ ከርማለች። ሶማሌላንድ ለፈጸመችው ስምምነት ከኢትዮጵያ ዲፕሎማሲያዊና ይፋዊ እውቅና እንደምታገኝ ብትገልጽም የኢትዮጵያ መንግስት ይህንን ሲያረጋግጥ አይሰማም። የሶማሊያና የኢትዮጵያ መሪዎች ትላንት ረቡዕ ቱርክ ላይ ለሰዓታት የፈጀ ውይይት ካደረጉ በኋላ ታሪካዊ ስትል የተገለጸችው ስምምነት በሁለቱ ሀገራት መካከል መፈረሙን አንካራ አስታውቃለች። የስምምነቱ ዝርዝሮች በይፋ ባይገለጹም ኢትዮጵያ የሶማሊያን ሉዓላዊነት ባከበረ መልኩ የባህር በር እንደምታገኝ ተመልክተዋል። ይህ በእንዲህ እንዳለ የሶማሊያ ፌዴራል ኃይል ከጁባላንድ ማፈግፈጉ ተሰምቷል። የሶማሊያ ወታደሮች በከፊል ራስ ገዝ ከሆነችው ከጁባላንድ ኃይሎች ጋር ትናንት ከተጋጩ በኋላ ከያዙት ስፍራ ለቀው ማፈግፈጋቸውን ሞቃዲሾ ዛሬ ሐሙስ አስታውቃለች። ግጭት የማይለያት ሶማሊያ በአምስት ከፊል ራስ ገዝ በሆኑ ክልሎች ማለትም ፑንትላንድ፣ ጁባላንድ፣ ጋልሙዱግ፣ ሂርሸበሌ እና ደቡብ ምዕራብ በተሰኙ ክልሎች የተዋቀረች ናት። በአህመድ ማዶቤ የሚመሩት የጁባላንድ ኃይሎች ራስ ከምቦኒ በተባለ ስፍራ ትናንት ረቡዕ ለበርካታ ሰዓታት ተታክሰው እንደነበር የመንግስትና ወታደራዊ ባለሥልጣናት አስታውቀዋል። የሶማሊያ ፌዴራል መንግስት የሶማሊያውያን በተለይም ሀገሪቱ ጦር ሰራዊት ደም እንዳይፈስ መከላከል ግዴታው ነው፣ በመሆኑም ሰራዊቱ ከታችኛው ጁባ ለቆ እንዲወጣ ታዟል ሲል መንግስት ባወጣው መግለጫ አስታውቋል። መግለጫው ዝርዝር ጉዳዮችን አላነሳም። መግለጫው ለግጭቱ የማዴቦን ኃይሎች ተጠያቂ አድርጓል። ሰራዊቱ ከአልሻባብ ኃይሎች ውጪ የትጥቅ ግጭት እንዲያደርግ መመሪያ አልሰጠውም ሲልም አክሏል መግለጫው። በቱኒዚያ ባህር ዳርቻ በደረሰ የጀልባ አደጋ ሕይወታቸው ያለፈ የ9 ፍልሰተኞችን አስክሬን ማግኘታቸውን የሀገሪቱ ባለሥልጣናት አስታውቀዋል። ከደረሰው አደጋ የተረፉ 27 ፍልሰተኞች መታደጋቸውንና የ6 ፍልሰተኞች ፍለጋ መቀጠሉን ባለሥልጣኑ ጨምረው አስታውቀዋል። የተሻለ ሕይወት ፍለጋ ወደ አውሮፓ በማቅናት ላይ የነበሩት ፍልሰተኞች ጀልባ በመስጠም ላይ መሆኗን ያየ አሳ አስጋሪ ለባለሥልጣናት ሁኔታውን በማሳወቁ የማዳን እንቅስቃሴ መጀመሩ ተነግረዋል። 8 ሴቶችን ጨምሮ 42 የሚሆኑት ፍልሰተኞች ከሳራ በታች ካሉ ሀገራት የተነሱ መሆናቸውም ታውቋል። በያዝነው የፈረንጆች ዓመት ብቻ በቱኒዚያ ባህር ዳርቻ ከ600 እስከ 700 የሚደርሱ ፍልሰተኞች ሕይወት በጀልባ አደጋ ምክንያት ማለፉን ባለሥልጣናት አስታውቀዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ የቻይናው ፕሬዚደንት ሺ ጂንፒንግ ከአንድ ወር በኋላ በሚደረገው በዓለ ሲመታቸው ላይ እንዲገኙ ጋብዘዋል። ወደ ዋይት ሀውስ ሲመለሱ ከቻይና በሚገቡ ሸቀጦች ላይ ከፍተኛ ታሪፍ እንደሚጭኑ ያስታወቁት ትራምፕ ሺ ጂንፒንግን መጋበዛቸው መልካም ምኞትን ለመግለጽ ዲፕሎማሲያዊ የዘንባባ ቅርንጫፍ መላካቸውን ያሳያል ሲል አሶሴትድ ፕሬስ ዘገባ አመልክተዋል። መጪው የትራምፕ ፕሬስ ሴክሬታሪ የሆኑት ካሮላይን ሌቪት ትራምፕ ፕሬዚደንት ሺን መጋበዛቸውን ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ላይ አረጋግጠዋል። የአሜሪካ የኢኮኖሚና ወታደራዊ ተገዳዳሪ የሆነችው ቻይና መሪ ግብዣውን ይቀበሉ እንደው ወደፊት የሚታይ እንደሆነ ሌቪት ተናግረዋል። ግብዣው ትራምፕ አጋር ከሆኑ ሀገራት መሪዎች ጋር ብቻ ሳይሆን ከባለ አንጣና ተገዳዳሪ ሀገራት መሪዎችም ጋር በግልጽ ለመነጋገር መድረክ እንደሚከፍቱ ያሳዩበት ነው ሲሉ መጪው የትራምፕ የፕሬስ ኃላፊ የሆኑት ካሮላይን ሌቪት ለፎክስ ኒውስ ተናግረዋል። በመጨረሻም ታይም መጽሔት ዶናልድ ትራምፕን የዓመቱ ሰው አድርጎ መርጧል። መጽሔቱ ትራምፕን የዓመቱ ሰው ብሎ ሲመርጥ ለሁለተኛ ጊዜ ነው። ትራምፕ በአውሮፓውያን አቆጣጠር 2016 በመጽሔቱ የዓመቱ ሰው ተብለው ነበር። ትራምፕ የዓመቱ ሰው ተብለው መመረጣቸውን ተከትሎ የዛሬውን የኒውዮርክ አክሲዮን ገበያ የመክፈቻ ደውል ደውለዋል። ትራምፕ ደውሉን ከማሰማታቸው በፊት በአክሲዮን ገበያ ባደረጉት ንግግር የዓመቱ ሰው ሆነው መመረጣቸው ለእርሳቸው ትልቅ ክብር ነው ብለዋል። ከአራት ዓመታት በፊት በተደረገው የአሜሪካ ፕሬዚደንታዊ ምርጫ የተሸነፉትና ውጤቱንም ያልተቀበሉ ትራምፕ ከአራት ዓመታት በኋላ ባለፈው ወር በተደረገው ፕሬዚደንታዊ ምርጫ ወሳኝ በሆነ ድምፅ አሸንፈዋል። መጽሔቱ ትራምፕን መምረጡ ከአራት ዓመታት በፊት የነበረውን ምርጫ ተከትሎ በተነሳው ውዝግብ ምክንያት ከደረሰባቸው የፖለቲካዊ መገለል ወጥተው ለምርጫ ድል ለመብቃታቸው እውቅናን የሰጠ መሆኑን አሶሴትድ ፕሬስ በዘገባው አመልክተዋል። ክብራትና ክብራን፣ የምሽቱ ዜና በዚህ ተጠቃልሏል። ወደ ኤደን ምራቸዋለሁ።
ከዓለም ዙሪያ የተጠናቀረውን ዜና ያደረሳችሁን እንግዶ ወልዴን እናመሰግናለን። ስርጭቱን በማስተናገድ አብሬያችሁ የምቆየው ኤደን ገረመው፣ ዋና አዘጋጇ ጽዮን ግርማ፣ እስከ ስቱዲዮ ስርጭቱን በማቀናበር አብሮን ያለው ባለሙያ ኤልያስ አስማረ ጋር በመሆን ነው። አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን በድጋሚ አብራችሁን ታመሹ ዘንድ እየጋበዝኩ ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገር። የመጀመሪያው ዘገባችን ኢትዮጵያና የሶማሊያ ስምምነት ላይ የሚያተኩር ነው። ኢትዮጵያ ከሶማሊያ ተለይታ የራስ ገዛ አስተዳደር ከመሰረተችው ሶማሊላንድ ሪፐብሊክ ጋር በተፈራረመችው አወዛጋቢ የባህር በር ግንኙነት ስምምነት ምክንያት ለአንድ ዓመት ለሚጠጋ ጊዜ ዲፕሎማሲያዊ ውዝግባቸውን ለመፍታት ትላንት ሶማሊያና ኢትዮጵያ ስምምነት ላይ ደርሰዋል። በቱርክ ፕሬዚዳንት ጣይብ ኤርዶዋን በተዘጋጀው ሶስተኛ ዙር ድርድርን ተከትሎ የሶማሊያ መሪዎች ፕሬዚዳንት ሀሰን ሼክ መሐሙድና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አንዳቸው የሌላውን የግዛት አንድነትና ሉዓላዊነት ለማስጠበቅ ተስማምተዋል። ባህሩን ማሩፍ የተጠናቀረውን ዘገባ ደረጀ ደስታ እንደሚከተል ያቀርቧል።
የአንካራው ስምምነት ተብሎ በተሰየመው ስምምነት መሰረት የሶማሊያና የኢትዮጵያ መሪዎች አንዳቸው ለሌላው ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት እንዲሁም በዓለም አቀፍ ሕግ በተደነገገው የተባበሩት መንግስታት ቻርተርና የአፍሪካ ሕብረት ድንጋጌዎችን ለማክበርና ለዚህም ያላቸውን ቁርጠኝነት ለማረጋገጥ ተስማምተዋል። መግለጫው በተጨማሪም ሁለቱ መሪዎች በወዳጅነትና በመከባበር መንፈስ ልዩነቶችና አወዛጋቢ ጉዳዮችን በመተውና በመተጋገዝ የጋራ ብልጽግናን ለማስፈን በትብብር ለመቀጠል ተስማምተዋል ብለዋል። ሶማሊያ በአፍሪካ ህብረት ተልዕኮ ውስጥ የኢትዮጵያ ወታደሮች ለከፈሉት መስዋዕትነት ዕውቅና ተሰጣለች። የሶማሊያ ፌዴራላዊ ሪፐብሊክ የግዛት አንድነትን በማክበር ከተረጋገጠው የኢትዮጵያ የባህር ተደራሽነት ዘርፈ ብዙ ጥቅሞች ሊገኙ እንደሚችሉ አምነዋል ሲልም መግለጫው አክሏል። ሁለቱ መሪዎች ተቀራርበው በመስራት የጋራ ተጠቃሚ የሚያደርጋቸውን የንግድ ስርዓቶች በሁለትዮሽ ስምምነት መሰረት የኮንትራት የኪራይና ተመሳሳይ ይዘት ያላቸውን ጨምሮ በሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊ ስልጣን ስር የኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ አስተማማኝና ዘላቂ የሆነ ከባህርና ወደ ባህር የሚደርስ የባህር በር ተደራሽነት ለማረጋገጥ ተስማምተዋል። ሁለቱ አገሮች እንደ አውሮፓ አቆጣጠር በየካቲት 2025 መጨረሻ በቱርክ አመቻችነት በአራት ወራት ውስጥ ተጠናቆ ለመፈረም ዝርዝር አፈጻጸም ነጥቦች ላይ የሚደረገውን ድርድር በቅን ልቦና ለመጀመር ወስነዋል ሲል መግለጫው ገልጿል። ስምምነቱን ያደራደሩት ፕሬዝደንት ኤርዶዋን ሁለቱን ወገኖች አድንቀዋል።
We can overcome Somalia and Ethiopia are some disappointments and resentments.
አንዳንዶቹን አሳዛኝ ሁኔታዎችና ቅሬታዎችን በማሸነፍ በሶማሊያና በኢትዮጵያ መካከል በትብብርና በሰላም ላይ የተመሰረተ አዲስ ጅምር መፍጠር እንችላለን። እናም ይህ የመጀመሪያው እርምጃ ነው።
ኤርዶዋን የጋራ መግለጫው በወደፊቱ እንጂ ባለፈው ላይ ያተኮረ አይደለም ብለዋል።
I would like to congratulate both my dear brothers in coming to a common compromise.
ሁለቱንም ውድ ወንድሞቼን ወደ ስምምነት በመምጣታቸው እንኳን ደስ ያላችሁ ብዬ ላመሰግናቸው እወዳለሁ። ጉዳዩን ላስተናገዱበት መንገድ ላመሰግናቸው ፈልጋለሁ።
ከኤርዶዋን በኋላ ንግግር ያደረጉት የሶማሊያው ፕሬዝዳንት ማህሙድ በስምምነቱ መደሰታቸውን ገልጸዋል።
In one aspect it's a conclusion because it stops on the differences that we have.
አንድ መልኩ ሲታይ ይህ መደምደሚያ ነው፣ ምክንያቱም በቅርብ ጊዜ ውስጥ የነበሩ ልዩነቶችን ያቆማል።
ማህሙድ ሶማሊያና ኢትዮጵያ በጋራ ለመተባበርና ለሁለቱ አገሮቻችንና ለሁለቱ ህዝቦቻችን የበለጸገ የወደፊት ህይወት ለመገንባት የጋራ ጥቅሞች አሏቸው ብለዋል።
Somalia as has been will remain a true friend of Ethiopia.
ሶማሊያ ከዚህ ቀደም የኢትዮጵያ ወነተኛ ወዳጅ እንደነበረችው ሁሉ ወደፊትም ለሚመጡት አመታት ያ ግንኙነት ህዝቦቻችንን ተጠቃሚ እንዲያደርግ ትቀጥላለች። ያለነው ሰላምና መረጋጋት ለህዝቦቻችን ህይወት ቀዳሚ የሆነበት ክልል ውስጥ ነው። የራሳችንን ጥቅም በጋራ ለማስጠበቅ የጋራ ድሎች አሉን።
ጠቅላይ ሚኒስትር አብይም በተመሳሳይ ነጥቦችን አንስተው በሁለቱ አገራት መካከል ያለውን ውዝግብ አለመግባባት ሲሉ ገልጸውታል።
We are not only neighbors but brothers. And sisters whose fates have been bound by blood.
እኛ ጎረቤቶች ብቻ ሳንሆን ጣፈንታቸው በደም የተሳሰረ ወንድማማቾችና እህትማማቾች ነን። ኢትዮጵያውያንና ሶማሌዎች የጋራ የዘር ሐረግ፣ ቋንቋና ባህል የሚጋሩ ብቻ ሳይሆኑ በሺዎች የሚቆጠሩ የኢትዮጵያ ወታደሮች የሶማሊያን ግዛት ከአሸባሪ ኃይሎች ለመከላከል በደማቸው በከፈሉት መስዋዕትነት የተሳሰርን ነን።
ጠቅላይ ሚኒስትር አብይ የኢትዮጵያ የባህር ተደራሽነት ፍላጎት ሰላማዊ እንቅስቃሴ ነው ብለዋል።
With the growing youth population, the demands for our economy warrants such access.
ቁጥሩ እየጨመረ ከሄደው ወጣት ጋር ኢኮኖሚያችን እንደዚህ አይነት መዳረሻዎችን ይጠይቃል። ይህን የኢኮኖሚ እንቅስቃሴና እድገት ማስቻል ለሰፊው የአፍሪካ ቀንድ አካባቢ የማይካድ ጥቅሞችን የሚያስገኝ አዎንታዊ ጥረት ነው።
በሶማሊያና በኢትዮጵያ መካከል ያለው አለመግባባት የተከሰከሰው እንደ አውሮፓ አቆጣጠር ጥር 1 የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር የምታገኝበትን ታሪካዊ የመግባቢያ ውል ስምምነት ከተፈራረሙ በኋላ ነው። የሶማሊላንድ ባለስልጣናት ዲፕሎማሲያዊ ዕውቅና በአጸፋው ለማግኘት ለኢትዮጵያ 20 ኪሎ ሜትር እርዝማኔ ያለው የባህር በር ለ50 ዓመታት በክራይ እንደሚሰጥ በወቅቱ ተናግረዋል። ኢትዮጵያ ለመግባቢያ ስምምነቱ ተገቢነት ብትሟገትም ለሶማሊላንድ ዕውቅና እንደምትሰጥ በይፋ አረጋግጣ ግን አታውቅም። የሶማሊያ መንግስት ስምምነቱን በጽኑ በመቃወም ህጋዊ መሰረት የሌለውና ተፈጻሚ ሊሆን የማይችል ሲል የጠራው ሲሆን ኢትዮጵያን በሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነትና የግዛት አንድነት ላይ ግልጽ የሆነ ጥሰት ፈጽማለች ሲል ከሷታል። የተባበሩት መንግስታት፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የአረብ ሊግና ሌሎች ሀገራትና ድርጅቶች የሶማሊያ ሉዓላዊነት እንዲከበር ጠይቀዋል።
የተከታተላችሁት የሐሙስ ምሽት ህዳር 3 2017 ዓ.ም ተብረት አብይ ርዕሳችን ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያና ሶማሊያ በመካከላቸው ተፈጥሮ የነበረውን ውጥረት መፍትሄ ለመስጠት የደረሱበትን ዲፕሎማሲያዊ ስምምነት በተመለከተ አዲስ አበባ የሚገኘው ዘጋቢያችን የተለያዩ ሰዎችን አስተያየት አጠናቅሯል። ኬኔዲ አባተን ያነጋገራቸው ወደዛ ነው የምናልፈው።
ዎች ባገሮቻቸው መካከለ ያለውን ውጥረት ለማርገብ የደረሱትን ስምምነት በተመለከተ በአዲስ አበባ የነጋገርናቸው አስተያየት ሰጪዎች መልከታቸውን አጋርተውናል። አሸናፊ ጥነሾ ከአስተያየት ሰጪዎቹ አንዱ ነው።
ይህ ስምምነት ደግሞ ጥቅሙ ለሀገር ለሁለቱ ሀገራት ብቻ ሳይሆን ለቀጠናዊ ሰላምም መረጋጋት፣ ለኢኮኖሚ እድገት፣ ለኮላቦሬሽን፣ ለብዙ ነገር ጠቃሚ ነው። ምክንያቱም የሁለቱ ሀገራት አለመስማማት ቀጠናው ላይ ችግር አምጥቶ ነበርና ይሄ ለቀጠናው ትልቅ የሆነ አስተዋጽኦ አለው ብዬ አስባለሁ። እና ይሄ ስምምነት ለሀገራችንም ለተባለው ለባህር በር ትልቅ ኦፖርቹኒቲ አለው ብዬ አስባለሁ። ሌላኛው ደግሞ ያልተነሳ ብዬ የማስበው ያላገኘሁት፣ ያው ተነስቶ ሊሆን ይችላል፣ በዚህ በግንኙነቱ መሻከር ምክንያት ሆኖ የነበሩ ነገሮች ነበሩ። እነዛ ነገሮች በዚህ ስምምነት መፈታት አለባቸው ብዬ የማስባቸው ነገሮች አሉ። ሶማሊያ፣ ኤሪትሪያ እና ኢጅፕት አሊያንስ ፈጥሯል። ከዛም አልፎ ተርፎ ደግሞ ሶማሊያ ምንድን ያደረገችው ግብፅን ሚሊተሪ ቤዝ እንዲኖራት ቦታ ሰጥታለች። ከዛን ሚሊተሪ ሰፖርት ከሷ እያገኘች ነበር። ከዛም አልፎ ተርፎ ደግሞ የነሱ የጦር ኃይል በሷ ውስጥ ገብቶ እንዲያርፉ ፈቅዳለች። ይሄን ሁሉ አድርጋለች። እሱ ነገር መፍትሄ ማግኘት ይኖርበታል።
በረከት አስረስ ደግሞ ተከታዩም ብሏል።
ትናንትና የደረሱበት ስምምነት ይህ በታሪክ የተሳሰረ በባህል በቋንቋ በተለያየ መንገድ እየተሳሰረ ማህበረሰብ ወደ ግጭትና ወደ ጦርነት ከመግባት አንድ የመታደግ አንዱ መንገድ ነው ብዬ አምናለሁ። አንድ እንደ አፍሪካ ቀንድ አካባቢ ያለውን ሁኔታ ለጦርነትና ለግጭት በጣም ክፍት የሆነ ቦታ ነው እና በሆነ መልኩ ትንሽ ጥሩ ነገር ላይ በዲፕሎማሲ ስኬት ላይ ያመጣው ነገር አለ ብዬ አምናለሁ። ሁለተኛ ደግሞ ዋነኛው ነገር ይህ ወደብ ጉዳይ በስምምነቱ ላይ ትናንትና ኢትዮጵያ በዘላቂነትና በአስተማማኝ ሁኔታ ወደብ የማግኘት እድሏን የሚያረጋግጥ እንደሆነ በመርህ ደረጃ የተቀመጠ ነገር አለ። ይህም እውነት ከሆነ በጣም ለሀገራችን ትልቅ ነገር የሚያመጣ ጉዳይ ነው ብዬ አስባለሁ። ያው የሶማሌ አቋም የነበረው የመጀመሪያው የሶማሌ ላንዱን ስምምነት ኢትዮጵያ ኦፊሻሊ ሳታፈርሰው ድርድር አናደርግም የሚል ነገር ነበር። ያው እስካሁን በወጣው መረጃ ኢትዮጵያ ኦፊሻሊ ይህን የሶማሌ ላንድ ያደረገችው ስምምነት አፈርሳለች የሚባል ነገር የለም። ከሶማሊያ ሚዲያዎች አሁን እያዩት እንደነበረው አንደኛ ጥያቄያቸውም የሶማሌ ሚዲያዎች ይህን ነበር። በዚህ በኩል ስናይ ይህ ነገር አሁንም ኢትዮጵያ ይህን ስምምነት ካላፈረሰች ነገሮች ተመልሰው የሚከሩበት ነገሮች ሁኔታዎች ይኖራሉ ብዬ አስባለሁ።
የኢትዮጵያ መንግስት ከራስ ገዟ ሶማሊላንድ ጋር ያደረገው የባህር በር ስምምነት ከሶማሊያ ጋር ለተደረገው የትናንቱ ስምምነት መነሻ እንደሆነ የሚያምነው ክንዴነ ካሳሁን በበኩሉ የኢትዮጵያን የባህር በር ፍላጎት ለማሳካት ተጨማሪ ዲፕሎማሲያዊ ጥረቶች ሊኖሩ እንደሚገባ ይገልጻል።
ከብዙ ሙከራዎች ነው ትንሽ ስኬቶች የሚሆኑት እና የመጀመሪያውን ነገር ሞክረናል። አንድን ነገር ስንሞክር ቢሳካም ባይሳካም መልስ ነው። በዓለም ላይ እንዲህ ነው። አንድን ነገር ስንሄድበት ወይ ይሆናል ወይ አይሆንም። አለመሆኑ ራሱ ለሚሆን እድላችን መነሻ ስለሚሆነን ከበፊቱ ያየነው ነገር ወደዚህ ውሳኔ እንድንሄድ አድርጎናም ብዬ ነው የማስበው እና በሁለቱ ግዛቶች መሀል ችግር ቢኖርም ያው መንግስት የሆነ ሚዛንን አይቶ ሄዷን ብዬ ነው የማስበው። በጭፍኑ ሄዷን ብዬ አላምንም። የባህር በር እኛን ኪሳችንን እየበዘበዘን ዶላር ገባሪዎች ሆነን አይደለም አገርን ልናቀና የምንችለው እና መልካም ነው። ሌላ ሙከራዎችም እንደዚህ ይቀጥሉ ይብዙ ነው የምለው።
ኢትዮጵያ ከሶማሊላንድ ጋር አወዛጋቢውን የመግባቢያ ስምምነት ከፈረመችበት ታህሳስ 22 ቀን 2016 ዓ.ም ጀምሮ ላለፈው አንድ ዓመት ያህል ዲፕሎማሲያዊ ውጥረት ውስጥ የቆዩት ሶማሊያና ኢትዮጵያ በአዲሱ የሶማሊላንድ ፕሬዝደንት በዓለ ሲመት ዋዜማ ላይ ትናንት አመሻሽ ነበር በቱርኩ ፕሬዝደንት ሬሲፕ ጣይብ ኤርዶዋን አደራዳሪነት አለመግባባታቸውን ለመፍታት የተስማሙት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። Thank you.
ከዚሁ የነዋሪዎች አስተያየት ሳንወጣ ከአዲስ አበባ ወደ ሶማሊያ ሞቃዲሾ ነው የምናልፈው። በኢትዮጵያ የተለያዩ አካባቢዎች የሚኖሩ ነዋሪዎች እና ሶማሊያ ሞቃዲሾ የሚገኙ ሰዎችን አስተያየት ነው ያሰባሰብነው። አስማማየ ነው ያቀርበዋል።
በኢትዮጵያና ሶማሊያ መካከል ትላንት ረቡዕ ታህሳስ 2 ቀን 2017 ዓ.ም በቱርክ አንካራ የተካሄደውን ስምምነት አስመልክቶ የአሜሪካ ድምፅ ከተለያዩ የኢትዮጵያ አካባቢዎችና ከሶማሊያ ሞቃዲሾ የህዝብ አስተያየቶችን አሰባስቧል። አስተያየታቸውን ከጠየቅናቸው መካከል የሆኑት የጅግጅጋ ዩኒቨርሲቲ መምህርና የከተማዋ ነዋሪ የሆኑት አብዶ ሂሎ ሀሰን ስለ ስምምነቱ ተከታዩን ብለውናል።
ረጅም ድንበር በማጋራታችን ከዛ ጋር ታይዞ ትልቅ ውጥረት ውስጥ ነበር። ላይክ እኛ እንደ ሶማሌ ክልልም ድንበር ላይ ያለ ነው እና የተለያዩ ከአልሸባብ ጋርም ታይዞ ክልሎች ጦርነቶች ጋርም ታይዞ ድንበር ላይ ከመሆናችን ባሻገር ሌላ ጦርነት ይሄ አሁን ኢትዮጵያ ላይም እንዳይከፈት ኢትዮጵያም ደግሞ ሌላ ጦርነት ወደዛ መልስ እንዳትሰጥና ማህበረሰቡ እንዳይፈናቀል እና የተለያዩ ችግሮች ይመጣል የሚል ስጋት ውስጥ ነበር ግን ትላንት የተደረገው ስምምነት ይሄን ሁሉ ያስቀረና ያስረሰን ስምምነት ነው። የትላንቱ ስምምነት ትልቅ ፋይዳ ያለው ስምምነት ነው እና በጣም ብስለት የታየበት እና ነገራቶችን ከጦርነትና ወሬን በማናፈስ ውጪ በጠረጴዛ ዙሪያ ተገናኝተው ችግራቸውን ኦር የሚያላያቸው ወደ ጎን በመተው ለሰዓታት የቆየው ስምምነቱ የተስማሙበት ትልቅ ብስለት የታየበትም ጭምር ለማለት ፈልጋለሁ።
ሌላው አስተያየት ሰጪ ሐሰን አብዱላይ አብድራህማን ደግሞ ከሶማሊያ ሞቃዲሾ ናቸው።
መገናኛ ሐሰን አብዱላይ አብድራህማን ጆገ መገናኛ ሞቃዲሾ አረቲልኩ አደን ሺስኪ ሐላይ ከዳይ መገናኛ አንካራ።
ሐሰን አብዱላሂ አብድራህማን ባላለው የመቋዲሾ ነዋሪ ነኝ። በእኔ አመለካከት ትላንት ማታ አንካራ ላይ የተደረሰው ስምምነት አሳዛኝ ነው። ከኢትዮጵያ የባህር በር ማግኘት ጋር በተያያዘው ክርክር ጉዳይ ላይ ምንም ለውጥ አያመጣም። ነገር ግን የተጠቀሙት ቃላት የተለሳለሰና በጥንቃቄ የተመረጠ ይመስላል። ሶማሊላንድ ከሚገባበት የሶማሊያ መንግስት ራሱ ስምምነቱን ማድረግ የፈለገ ይመስላል። ለውጥ ግን የለም። የሶማሊያ ፕሬዝደንት ኢትዮጵያ ከሶማሊላንድ ጋር የገባቸውን ስምምነት እስካልሻረሽ ድረስ ለንግግር አብረው እንደማይቀመጡ ለሶማሌ ሕዝብ ቃል ገብተው ነበር።
ስምምነቱን አስመልክቶ አስተያየታቸውን ለአሜሪካ ድምፅ ከሰጡ የመቀለ ከተማ ነዋሪዎች መካከል የሆኑት መምህር ክፍሉ ገብሩ ስምምነቱ ኢትዮጵያ የባህር በር በሰላማዊ መንገድ እንድታገኝ የሚያደርግ መሆን ይገባዋል ብለዋል።
ሰላም በመሰረቱ አስፈላጊ ነው። ከግጭት ከጦርነት ከእርስ በርስ ለመስማማት የሚገኝ ትርፍ የለም። ስለዚህ በሶማሌና በኢትዮጵያ በተደረገው ስምምነት የሚደገፍ ነው። በአጠቃላይ ግን የባህር በር አስፈላጊ ነው። ለምን ቢባል ከውጭ የምናስገባው ኢትዮጵያ የምታስገባውም ሆነ ከውስጥ ወደ ውጭ የምትልከውን የግድ የባህር በር ስለሚያስፈልጋት ሶማሌም ይህኛው መቀበል አለባት የሚል ግምት አለ። የሁለት የጎረቤቶች ይቅርና አፍሪካ በሙሉ ተስማምተው እንደ አህጉር አብረው ቢሰሩ እና ኃይላቸው ቢያጠነክሩ ብልጽግናቸውም የሰዎቻቸውም ኑሮ ቢያሻሽሉ የሚደገፍ ነው።
በአፋር ክልል ሰመራ በመንግሥት ሥራ የሚተዳደሩት አቶ ዑመር ኢብራሂም በበኩላቸው በስምምነቱ ደስተኛ መሆናቸውን ለአሜሪካ ድምፅ ገልጸዋል።
ሰላማዊ አንድነታችንን መልሰን በዚህ አይነት መንገድ ሶስተኛ ሰው መካከላችን አስገብተን ማጠንከራችንና ይሄን ሰላማዊ ድርድርና ስምምነት በመደረጉ እንደ አንድ ኢትዮጵያዊ እኔ ደስተኛ ነኝ። በጣም ደስ የሚል ስሜት ነው የተሰማኝ። የሶማሌ መንግስት የእኛን እዛ ባህር በር መጠቀማችን፣ በጋራ መኖራችን፣ በጋራ መስራታችን የጋራ እድገት መሆኑ በደንብ ገብቷቸው ባህሩን በአግባቡ እንድንጠቀም ያስችል የሚችሉ መግባባቶች፣ ስምምነቶቹ በትክክል ከሁለቱ ሀገራቶች ሳይሸራረፍ እንደ ኢትዮጵያ ሳይሸራረፍ የሶማሌ መንግስትም ሳይሸራረፍ በተግባባ ነው ልክ መስራት ከቻለን ጊዜ ከሰጠን ምንም ያላይ ነገር የለም።
ዳንኤል ስሙ ንጉስ የተባለ የመቀለ ከተማ አስተያየት ሰጭ በበኩሉ የነበረውን ውጥረት በማቀዝቀዝ ወደ ሰላማዊ መንገድ መግባት የሚደገፍ ነው ብሏል።
ትግራይ በጦርነትም በድህረ ጦርነትም ሁኔታ ላይ ያለች ለመሆኗ ምንም አይነት የጦርነት ሁኔታዎችን የሚያስወግዱ ሁሉም ስምምነቶች ከልብ ደግፋለሁ። አብዛኛው ነዋሪም ጦርነት መስማትም ማየትም አይፈልግም። እነዛም ሆኖ ግን በኢትዮጵያና በጎረቤት ሀገሮች የሚኖሩት ስምምነቶች የሚሆኑ የጭቅጭቆች በብዙ መልኩ እንደ መሀል ሀገር ያሉ ሰዎች ኢፌክት እንደማያደርገን ነው የምናስበው። ወይም ደግሞ ሞር ስላሉ ሁኔታዎች ያን ያህል እንድንጨነቅ የማያደርግ ሁኔታ ነው ያለው። የውስጥ ጉዳያችን በጣም ተባብሶ የኑሮ ሁኔታ እየተዋሰ ስለሆነ ወደ ውጭ ከመሄድ በፊት ውስጥ ያለችን ያለው ችግር አብዛኛው ጊዜ ስለሚይዝብን ያን ያህል እንትን አይደለም። ግን እኔ ስምምነት እንደግፋለን ጦርነትን ስለምንጸየፍ የኢትዮጵያ ከሶማሌም ከታላቋ ሶማሌም ከሶማሊላንድም ከኤርትራ ጋም በሚኖር ትብብር በሚኖር ድርድር የወደብ እድል ቢኖር የወደብ የማግኘት እድል ቢኖር ኢኮኖሚ ቢፈጠን ዞሮ ዞሮ እኛንም ስለሚጠቅም ኢትዮጵያ ውስጥ አንድ እንደ ፌደራል ስቴት ውስጥላለን እሱንም እንደ በጎ ሁኔታ ነው የምናየው። ለእኛም ጥቅሙ እንደሚተርፈን በሰላማዊ ሁኔታ ከተቋጩ ነገሮች ለእኛም ጥቅሙ እንደሚተርፈን እናውቃለንም እንደግፋለንም።
ኡመር ሙሂዲን ሌላው ከሶማሊያ ሞቃዲሾ አስተያየታቸውን ለአሜሪካ ድምጽ የሰጡ ናቸው።
magaciigu waa umar muhiddin magalada muqdisho ayaan joogaa runtii waan akhriyay sidoo kale waan dhageystay khudbadaha ay jeediyeen ee madaxda dawladaha Soomaaliya Itoobiya iyo sidoo kale madaxweynaha ee maaragtahay ee gurigiisa lagu wada hadlay Turkiga
Sumey Omar Muhiddin Ibalal ee Muqdisho noari nin ሶማሊያና ኢትዮጵያ ያደረጉት ስምምነት ከብዙ አቅጣጫ ሊታይ ይገባዋል። ለምሳሌ የሶማሊያ መንግስት በሶማሊያ የሚገኙ የኢትዮጵያ ወታደሮች ለከፈሉት መስዋዕትነት እውቅና ሰጥቶ አመስግኗል። ግን ደግሞ የሶማሊያ መንግስት የኢትዮጵያ ወታደሮች እስከዚህ ወር መጨረሻ ድረስ ለቀው እንዲወጡ እንደሚፈልግም ተናግሯል። ስለዚህ የኢትዮጵያ ወታደሮች ቆያሉ ወይስ ይወጣሉ የሚለው በግልጽ አያስቀምጥም። ስምምነት ላይ በመድረሱ የሶማሊያ መንግስት ያቋም ለውጥ አድርጎ እንደሆነም አያመለክትም። በተጨማሪም ኢትዮጵያ ከሶማሊላንድ ጋር ፈጽማው የነበረውን ስምምነት መሻራዋን አያረጋግጥም። እነዚህ የሶማሊያ መንግስት የዲፕሎማቲክ ቋንቋውን ሊተረጉሙባቸው ከሚገባቸው ነጥቦች ጥቂቶቹ ናቸው።
አቶ ሐሰን አብድሪያሊ ደግሞ በአዳማ ከተማ ላይ ያገኘናቸው የባሌ ከተማ ነዋሪ ናቸው። በኢትዮጵያና ሶማሊያ መካከል ስለተደረሰው ስምምነት ጠይቀናቸው ተከታዩን ምላሽ ሰጥተውናል።
ሰራሰንት ያርገኔ ተፈየደምኔ ወሊገል ውዳ ያናጋካ ነመቶኩት ይገመቹ ጉደና ደጋን
በዚህ ስምምነት ላይ ለመድረሳችን በጣም ጥሩ ደስታ ይስማኛል። እንዲህ በዲፕሎማሲ ረገድ ተነጋግረን ያሉንን ልዩነቶች መፍታታችን በጣም መልካም ነው። ሰው በጀርባውና ጎረቤቱም ተመርኩዞ ነው ጣዋት ካልጋው የሚነሳው የሚባል የኦሮሞ አባባል አለ። እና እኛም ከጎረቤታችን ተነጋግረን ከስምምነት መድረሳችን ይበል የሚያሰኝ ነው።
በመቀለ ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲ የሚያስተምሩት ገብረ እግዚአብሔር ሀፍቱ በበኩላቸው ስምምነቱ የአፍሪካ ቀንድ ወደ ተጨማሪ ቀውስ እንዳይገባ የሚያግዝ ነው ብለዋል።
የሁለቱ ሀገራቶች የሻከረ ግንኙነት ዲፕሎማቲክ ኦፊሳቸውን እስከ መዝጋት የደረሱበት ሁኔታ መልሶ ግንኙነታቸው ወደ ተሻለ ሁኔታና ዲፕሎማቲክ ግንኙነታቸውን እንደ አዲስ የሚጀምርበት ምዕራፍ ሊከፍት ይችላል። ሁለተኛ ደግሞ ለቀጠናው ከፍተኛ የሆነ ፖዚቲቭ ኢምፕሊኬሽን አለው። ለምን ቢባል አፍሪካ ቀንድ ብዙ ሊያምሱት ወይ ሊያውኩት የሚችሉ ቀጠናዊ የሆኑ ችግሮች እንዲሁም ዓለም አቀፋዊ የሆኑ ችግሮች አሉበት። በዚህ ላይ ሁለት ሀገራቶችን የሚያሳትፍ ጦርነት ሲነሳ ሁለቱ ሀገራቶች ብቻ አይደለም የሚጎዳው፣ ሪጅኑን በቀጥታ ነው የሚጎዳው። የጸጥታ የኢኮኖሚ እንዲሁም የፖለቲካ ሁኔታውን በጣም ስለማያባብስ የአፍሪካ ቀንድን ሊያጋጥመው ከነበረ ሁሉ ገብ ችግሮች እና በተለይ የጸጥታ መደፍረስ እና አለመረጋጋት ያስቀረ ነው።
የትላንቱ የአንካራ ስምምነት ከአሁን በፊት በሶማሊያ ግብጽና ኤርትራ መካከል የተካሄደው የሶስትዮሽ ስምምነት ላይም ተጽዕኖ ሊያሳድር ይችላል ሲሉም ተናግረዋል። ሄኖክ ዮሴፍ የተባለ የመቀለ ነዋሪ በበኩሉ
በጣም በጥሩ ሁኔታ አይቼዋለሁ፣ ለቀጠናውም ጥሩ የሰላም አጋጣሚ እንደሚሆን እጠብቃለሁ። የኢትዮጵያ መንግስት ከሶማሊላንድ ጋር ያደረጉት ስምምነት ምን ደረጃ ላይ ነው ያለው የሚለውን ነገር ምንም እውቀት የለኝም። እኔ ምን ደረጃ ላይ እንዳለ መጀመሪያ መግለጽ አለበት የኢትዮጵያ መንግስት። የኢትዮጵያ የባህር በር ጥያቄ እኔ እንደ ተገቢ ነው ብዬ ነው የማስበው። ምክንያቱም በኢትዮጵያ ለሚያክል ትልቅ ሀገር የባህር በር ማግኘት አለባት። ስፔሻሊ ደግሞ አሁን ትላንትና ተደርጓል በተባለው ስምምነት በሰላም መልኩ የባህር በር ማግኘት ኢትዮጵያ ጥሩ ነው ብዬ ነው የማስበው። እና ኢትዮጵያ የባህር በር የማግኘት መብት ሊኖራት ይገባል። ብታገኝም እኔ ጥሩ ተጠቃሚ እንሆናለን ብዬ ነው።
ከሞቃዲሾ አስተያየት የሰጡን ሌላኛው ነዋሪ ደግሞ ሀዋሪ ይባላሉ።
ስሜ ሀዋሪ ይባላል። የሞቃዲሾ ነዋሪ ነኝ። ትላንት ማታ በሶማሊያና በኢትዮጵያ መካከል የተደረሰው ስምምነት የሚመሰገን እርምጃ ነው። ምክንያቱም ይህን ጉዳይ እንደ መንግስት ማስተናገዱ አስፈላጊ ነው። ትላንት እንደሚወስዱት ሲናገሩ ነበር። ነገር ግን የባህር በር ስምምነት ላይ መድረስ ስህተት የለውም። የባህር በር ማግኘት፣ ማከራየት፣ ግብር ማስከፈል ዓለም አቀፍ አሰራር ነው። ስለዚህ የሶማሊያ መንግስት ያንን አይነት ስምምነት ከፈጸመ በደስታ አቀበለዋለሁ።
ከመቀለ ከተማ ሌላው አስተያየት ሰጪ መስዑድ ደስታ ለተባሉት ደግሞ በብዙሃን መገናኛዎች ግጭት ከስካሽ አስተያየቶች ይሰሙ ስለነበረ አለመግባባቱ ወደ ጦርነት እንዳያመራ ስጋት እንደነበራቸው ገልጸዋል።
ትናንትና በተደረገው ስምምነት በጣም ደስ ብሎናል። ምክንያቱም እኛ በሰላም ነው የምንፈልገው። በአገራችን ውስጥም በአካባቢያችንም እንዲሁም በአጉራዊ ነገር ሰላም እንዲሆን ነው የምንፈልገው። ስለዚህ የተደረገው ስምምነት በጣም በጥሩ ነገር ነው የምናየውና በጣም ደስ ይላል።
ባለፈው ዓመት ኢትዮጵያና ሶማሊላንድ ያካሄዱት ስምምነትን በተመለከተም መንግስት በግልጽ አለ ወይም የለም ብሎ ማብራሪያ ሊሰጥ ይገባል ያሉት ደግሞ ሙሉ ብርሃን አባ እየተባሉ ሌላው የመቀለ ከተማ አስተያየት ሰጭ ናቸው።
ስምምነት አንካራ ላይ ተፈጸመውን አይቻለሁ። በጣም ጥሩ ነገር ነው፣ ጥሩ ጅማሬ ነው። ፈልጓለን ምክንያቱም እኛ አንድ የኢትዮጵያ አካል ስለሆነ አንድ ተጎጆች እኛም ስለምንሆን ይሄ ነገር ለክልሉ ጥሩ ስላልሆነ ሰላሙን እንቀበለዋለን። በተጨማሪ ግን እዚህ ጋር ከሶማሊያላንድ ጋር የነበረው ስምምነት ተሰርዞ ነው ኦር ሳይሰረዝ ነው ሁለቱ ሀገሮች ያን ስምምነት ያደረጉት? ይሄንን ያው መንግስት ለህዝቡ ግልጽ ቢያደርገው።
በኢትዮጵያና በሶማሊያ መካከል የነበረው ግንኙነት መሻከር የጀመረው ባለፈው ዓመት ጥር ወር በኢትዮጵያና ሶማሊላንድ መካከል የባህር በር ስምምነት መደረጉን ተከትሎ መሆኑ የሚታወስ ነው። በአሜሪካ ድምፅ ዘጋቢዎች ለተጠናቀሩ ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
ዘገባዎቻችን ይቀጥላሉ። በላሊበላ ከተማ ችግሮች በውይይት እንዲፈቱ የሚጠይቅ ሰላማዊ ሰልፍ ተካሄደ። በአማራ ክልል በግጭት ውስጥ ያሉ ታጣቂዎች ወደ ሰላም እንዲመጡ የሚጠይቅ ሰላማዊ ሰልፍ ዛሬ በሰሜን ወሎ ዞን ላሊበላ ከተማ ተካሂዷል። ሰልፈኞቹ በአካባቢው ባለው የጸጥታ ችግር ምክንያት የቱሪዝም እንቅስቃሴው ተስተጓጉሏል፣ የከፋ ድህነት እየተስተዋለ ነው ብለዋል። ሰልፉ በመንግስት ትዕዛዝና አስገዳጅነት እንጂ በህዝብ ፍላጎት የተዘጋጀ አይደለም ሲሉ ለአሜሪካ ድምጽ የተናገሩም አሉ። የላሊበላ ከተማ አስተዳደር ሰልፉን ከአጎራባች ወረዳዎች ጋር በመተባበር ማዘጋጀቱን አስታውሶ በፈቃደኝነት እንጂ በአስገዳጅነት የተወሰደ ትዕዛዘ ትዕይንት ህዝቡ ላይ አልተላለፈም ብለዋል። መስፍን አራጊ ዘገባለሁ።
በላሊበላ ከተማ የቱሪዝም እንቅስቃሴ ከዕለት ዕለት መዳከሙንና ህዝቡም ለከፋ ድህነት እየተጋለጠ መምጣቱን የገለጹ የከተማዋ ነዋሪዎች ችግሮች በውይይት ተፈተው ከተማው ሰላም እንዲያገኝ በሰላማዊ ሰልፍ መጠየቃቸውን የአሜሪካ ድምጽ ያናገራቸው ነዋሪዎች ተናግረዋል። በሰልፉ ላይ ተሳታፊ እንደነበሩ የገለጹልን አቶ መስጋናው ሞገስ የተባሉ የከተማዋ ነዋሪ በሰልፉ ላይ ሰላም እንዲመጣ የሚጠይቁ ሀሳቦች መነሳታቸውን ገልጸዋል።
ሰልፉ የተካሄደው አጠቃላይ ሰላም እንፈልጋለን ነው። በተለይም እንደ ከተማችን ጦርነት የጥይት ድምጽ የሚሰማበት ከተማ መሆን የለበትም። ማህበረሰቡ ከሰላም ጦት አኳያም ተቸግሯል፣ እርዳታ ያስፈልገናል፣ ሰላሙ በድርድር በሰላም ይፈታ የሚሉ ነበሩ። በተለይም ከዚህ ከቱሪዝም አኳያ ከ2012 ከኮሮና ጀምሮ ቱሪዝሙ ትንሽ ወርቷል እና ሰላም ሰፍኖ ሰላም ወርዶ ቱሪዝማችን ይመለስ። አብዛኛው ማህበረሰብ የሚተዳደሩ በቱሪዝም ስለነበር ያው ላሊበላ እንደሚታወቀው ዓለም አቀፍ ከተማ ነው። ከዚም ጋር ተያይዞ ከኮሮናም ጋር ተያይዞ አሁንም ካለው ወቅታዊ ችግር አኳያ ቱሪዝም ወርቷል እና ቀዝቅዟል እና ያን ነገሮች ይመለሱ፣ ሁሉም ነገር በሰላም ይፈታ የሚሉ ነበሩ። አጠቃላይ
ቪዮ ያናገራቸው የላሊበላ ከተማ ከንቲባ ወንድምነው ወዳጅ በቱሪዝም ገቢ በርካቶችን ታስተዳድረ የነበረችው ከተማ ችግር ውስጥ እንደምትገኝ አስታውቀዋል።
ላለፉት 6 ዓመታት ከኮሮና ወረርሽኝ ጀምሮ በሰሜኑ የሀገራችን ጦርነትም እንደገናም አሁን ባለበት የእርስ በርስ ጦርነት ምክንያት ከተማ አስተዳደሩ ከቱሪዝም ሲያገኝ የነበረውን ሀብት ሙሉ በሙሉ ያጣበት፣ የአካባቢ ማህበረሰብም ከቱሪዝም ሲያገኝ የነበረውን የኢኮኖሚ መሰረት በማጣቱ ይሄ ደግሞ ተባብሶ ለከፋ ድህነትና ረሀብ እያጋለጠ በመገኘቱ ብቻ ሳይሆን ወደ አካባቢውም ተጨባጭ የመሰረት ማሰራዎች ከመንጠት አኳያ ችግር ስለገጠመ ይህ ነገር በዚህ ከቀጠለ ለከፋ እና ወደማይመለስ አዘቅት ውስጥ የሚያስገባኝ ነው።
በሰልፉ ላይ ሰላም ለሁሉም፣ ሁሉም ለሰላም፣ ችግሮች በንግግር ይፈቱ የሚሉና ሌሎች መፈክሮች መስተጋባታቸውን ሀብታሙ ዳባሽ የተባሉ ሌላው አስተያየት ሰጪ ተናግረዋል።
ማህበረሰቡን እያሳሰበው ያለው ረሀብ ነው። ከ2012 ጀምሮ በቃ የሚቀመስ የሚላስ ነገር የለም። እርዳታ የሚባለው ነገር ወደዚህ ቦታ አይገባም፣ ጭራሽ ገብቶ አያውቅም። እንደውም ለነፍሳቸው የሚሉ ግለሰቦች እነዚህ ድሮ ጋይዶች ነበር፣ ትንሽ ያላቸው ከውጭ ግንኙነት ያላቸው ሰዎች እነሱ ናቸው። ይሄ ለደራሽ የሆነ እንደወጨት ምናምን ማሽላ ምናምን እያመጡ የሚረዱት ያን ያክልም ደግሞ ለሰው ተደራሽ አይሆን። አሁን ህጅ ወዳፍ ነው። በቃ የሚገርም ነገር ወርደ ብታየው እስካሁን በጨው ውሃ ሙቀው የሚጠጡ እናቶቻችን አሉ። ምግብ የሚባል ነገር የለም፣ ገበያው ንሯል።
ይሁን እንጂ በደህንነት ስጋት ምክንያት ስማቸው እንዳይገለጽ ድምጻቸውም እንዲቀየር የጠየቁ የከተማ ነዋሪ ሰልፉ በመንግስት አስገዳጅነት እንጂ በህዝብ ፍላጎት የተዘጋጀ አይደለም ሲሉ ወቅሰዋል።
እርዳታ ምናምን የሚሰጡ በየቀበሌው ያሉ እንትኖች እነሱ ያው ግዴታ እንትን እንዳይቀርባችሁ ምናምን መውጣት አለባችሁ ተብሎ እነሱ ናቸው አብዛኛው ጠውና የመንግስት ሰራተኛው ተገዱ። የመንግስት ሰራተኛው የተወሰነ ሰው አልወጣም፣ ግን እርምጃ እንደሚወሰድበት ምናምን አስተላልፈዋል።
ከንቲባ ወንድምነው የላሊበላ ከተማ አስተዳደር ሰልፉን ከአጎራባች ወረዳዎች ጋር በመተባበር ማዘጋጀቱን አምነው በማስገደድ የተፈጸመ ግን ምንም ነገር የለም ሲሉ ምላሽ ሰጥተዋል።
ከተማ አስተዳደሩ ከላስታ ወረዳና ከጉና ወረዳ ጋር በጋራ በመተባበር በጋራ የተዘጋጀ መድረክ ለባለፉት ጊዜያት ውስጥ ሰላም ይምጣለን፣ ሰላም ይስራ፣ መንግስት እጁን ይዘርጋ፣ ስለ ሰላም ስለ ውይይት ስለ ድርድር መስራት አለበት እንጂ በርካታ ይህ ጥያቄ የነበረበት ነው የነበረው። ይህን ጥያቄ ደግሞ እኛም እንደበታች አመራር ለሚመለከተው አካል እየሰጠ የነበረበት ጉዳይ ነው ያለው። በዚህ ጉዳይ የረሃብ አለ፣ ጥም አለ፣ የመሰረትና ችግር አለ። በአጠቃላይ ሰው በነፃነት መንቀሳቀስ አልቻለም። ከዚህ አኳያ ይህ ነገር እንዲፈጠር ካስፈለገ ሰው ሰላም ይምጣልኝ ካለ በራሱ ጉዳይ ላይ በተለያዩ ቶች የሚናገረው በአደባባይ ሀዘኑን የሚገልጽበት የሚመቻች የሚያገር ሀሳብ የተላመደው በዚህ መሰረት ደግሞ ሰው የተደረገለት ቅሪ መሰረት አድርጎ እንዲወጣ ተደርጓል። በዚህ ጉዳይ ቅስቀሳ ተደርጓል፣ እውነት ነው። ማንኛውም ሰው እንዲሳተፍ ጥሪ ተደርጎላታል፣ እውነት ነው።
በተለያዩ ጊዜያት በአካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል በከባድ መሳሪያ ጭምር የሚደረገው የተኩስ ልውውጥ በፍልፍል አብያተ ክርስቲያኑ ላይ ጉዳት እንዳያስከትል የአካባቢው ነዋሪዎች ስጋታቸውን ሲገልጹ ቆይተዋል። የከባድ መሳሪያ ድምጽ በሚፈጥረው ንዝረትና በቅርሶቹ ዙሪያ በሚደረገው ውጊያዎች ምክንያት ያልተጠገኑ የአብያተ ክርስቲያኑ ስንጥቆች እየተባባሱ መምጣታቸውን የአሜሪካ ድምጽ ከዓመት በፊት በሰራው ዘገባ ማስደመጡ ይታወሳል። ላሊበላ ከተማ ዩኔስኮ የዛሬ 47 ዓመት በዓለም ቅርስነት የመዘገባቸውና ከአንድ አለት ተፈልፍለው የተሰሩ 11 ውቅር አብያተ ክርስቲያን የሚገኙባት ናት። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
በእስር ላይ የሚገኘው የሀዲያ ቲዩብ ዩቲዩብ ባለቤት አቶ መለስ አብርሃም ከቀረቡበት 3 ክሶች በሁለቱ ነጻ ሲባል የርዕሰ መስተዳደሩን ስም በማጥፋት የሚለውን ክስ እንዲከላከል ብይን ተሰጠ። የመከላከያ ምስክሮቹን እንዲያሰማም የሀዲያ ዞን ከፍተኛ ፍርድ ቤት ትላንት ታህሳስ 2 ቀን 2017 ዓ.ም ባስቻለው ችሎት ተለዋጭ ቀጠሮ ሰጥቷል። ተከሳሹ በዋስ እንዲለቀቅ ፍርድ ቤት ቢወስንም አሁንም በእስር ላይ ነው የሚገኘው ያለው ወንድሙ ለአሜሪካ ድምጽ ተናግሯል። ከክልሉና ዞኑ ባለስልጣናት መልስ ለማግኘት ያደረግነው ጥረት አልተሳካም። ዘገባውን ያሰናዳው ዮናታን ዘብዴስ ነው። ወደዛው ነው የምናልፈው።
ትላንት ታህሳስ 2 ቀን 2017 ዓ.ም የተሰየመው የሀዲያ ዞን ከፍተኛ ፍርድ ቤት ከሐምሌ 2016 ዓ.ም ጀምሮ በእስር ላይ የሚገኘው የሀዲያ ሚዲያ ዩቲዩብ ባለቤት መለሰ አብርሃም ከቀረቡበት 3 ክሶች ውስጥ የማረቆንና የመስቃን ግጭትን የክልሉ መንግስት በተገቢ ሁኔታ አልፈታም የሚል አሉባልታ በመንዛትና በጉራጌ ዞን አካባቢ የጦር መሳሪያ ታጥቀው የሚንቀሳቀሱ ታጣቂዎች አሉ በሚል ተሰራጭቷል በተባሉ 2 ክሶች ነጻ ተብሏል። የክልሉ ርዕሰ መስተዳድር መሳደብ በሚለው 3ኛው ክስ ግን የመከላከያ ማስረጃዎችን በማቅረብ እንዲከላከል መወሰኑን በችሎቱ መገኘቱን የገለጸልን ወንድሙ መሐመድ አብርሃም ለአሜሪካ ድምጽ ገልጿል።
አሁን ርዕሰ መስተዳድሩን ተችቷል የሚለውን መከላከል ነው ለታህሳስ 11 ተቀጠረው። ሁለቱን ጥለዋል። ሁለቱ ውድቅ ሆኖ አሁን እየተከሰሰበት ያለው ብይን ፕሬዚዳንቱን ተችቷል የሚል ነው። የክልሉ
መለሰን በችሎት ወክሎት የሚቆም ጠበቃ ማግኘት በመቸገሩ በራሱ እንደሚከራከር የጠቀሰው አቶ መሐመድ ጠበቃ ያላገኘው ጠበቆቹ የሚደርስባቸውን ጫና በመፍራታቸው ነው ብሏል። ተከሳሹ በዋስ እንዲለቀቅ ፍርድ ቤት ቢወስንም አሁንም በእስር ላይ እንደሚገኝ ወንድሙ አመልክቷል።
በ200,000 ብር ዋስ እንዲለቀቅ እንዲወጣ ከተወሰነ በኋላ ያው ፕሮሰስ ተደርጎ እንቅስቃሴ ተደርጎ እንዲወጣ በሚደረግበት ሁኔታ ውስጥ እንዳይወጣ የሚል ትዕዛዝ ከላይ መጥተዋል በሚል ነው የተከለከለው። ከተከለከለ እንግዲህ ዳኞቹ ጭምር እንዲቀየሩ ተደርጎ ክሱም ጭምር ነው። የሚገርመው ክሱ በየጊዜው ይቀያየራል። መጀመሪያ ርዕሰ መስተዳድሩን ተችቷል የሚል ነበረ። በኋላ ላይ ደግሞ ክሱ ወደ 3 አድጎ ሌሎች ተጨማሪ የክስ ነጥቦችንም ጨምሮ ነው የከሰሱት።
አቶ መሐመድ አብርሃም ወንድማቸው የክልሉን ባለስልጣናት ተችቷል በሚል ካለፈው ዓመት ሐምሌ 18 ቀን 2016 ዓ.ም አንስቶም መታሰሩን አስታውሰው ያለ በቂ ምክንያት ተለዋጭ ቀጠሮ የተሰጠም በሆሳና ማረሚያ ቤት በእስር ላይ ቆይቷል ሲሉ ቅሬታ አቅርበዋል።
ከህዳር 20 እስካሁን ድረስ ለአምስት ዙር ተቀጥሯል። ለአምስት ዙር ሲቀጠር እንግዲህ እኛ ከዚህ ከሾኔ አካባቢ ነው ወደ ሆሳና የምንመላለሰው እንደ ቤተሰብ ችሎት ላይ ለመቀመጥ ብዙ ዋጋ የከፈልንበት ሁኔታ ነው ያለው።
ከታሰረ ከ10ኛው ቀን በኋላ ማለትም ከሐምሌ 28 ቀን 2016 ዓመተ ምህረት ጀምሮ ፍርድ ቤት መቅረብ ጀምሮ መለሰም አቃቤ ህግ ፖሊስ ምርመራ አልጨረሰም ለዛሬ መዝገቡ አልቀረበም እንዲሁም በመጨረሻ ቀጠሮዎቹ ደግሞ ምስክር አልቀረቡም በሚሉና መከላከያ አቀርቡ በሚሉ ነጥቦች ለ17 ጊዜ ፍርድ ቤት መመላለሱን ተናግሯል። ያለ በቂ ጥፋት ፍርድ ቤት ለ6 ወራት የተመላለሰ መጓላቱ እንዲሁም ሂደቱም በመጓቱ እሱም ቤተሰቦቹም ለተለያዩ ችግሮች መጋለጣቸውን አቶ መሐመድ አመልክቷል።
ከማህበራዊ ሚዲያ ላይ ከሚገልጸው ሐሳብ ውጪ አንድንም ሰው ነክቶ የሚያቀርንም ዩኒቨርሲቲ ማምር ነው መለስ አብርሃም እንደሚታወቀው የዋቸሞ ዩኒቨርሲቲ ማምር ነው። ማህበራዊ ሚዲያ ላይ አንዳንድ ግርፈቶችን ሲያይ ይናገራል። ይሄን ለምን ተናገራለ ነው? ለምን ሐሳብን በሚዲያ ትገልጻለህ የሚል ነው ክሱ ሁሉ ግዜ በቃ።
የሀዲያ ሚዲያ ሃውስ ዩቲዩብ ቻናል ባለቤት መለስ አብርሃምን ጨምሮም ግጭት ቀስቃሽ ሲል የፈረጃቸውን የ72 ማህበራዊ ሚዲያ ባለቤቶችን ማሰሩን የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊም አቶ ተመስገን ካሳ ባለፈው ሰኔ 7 ቀን 2017 ዓ.ም ለአሜሪካ ድምፅ አስታውቀው መዘገባችን ይታወቃል። ከመለሰ ጋር የታሰሩ ሌሎቹ በሙሉ ተፈቱ ሲሆን መለሰ አብርሃም ግን ተለይቶ እስካሁን በእስር ላይ መሆኑን ቤተሰቦቹ እንዳሳዘናቸው አቶ መሐመድ ለቪኦኤ ተናግሯል።
ሆሳና ማረሚያ ውስጥ በማህበራዊ ሚዲያ ሐሳብን ገልጻል ተብሎ የታሰረው መለስ አብርሃም ብቻ ነው። ሌሎቹ ተፈተው ተለቀው ሄደዋል። በተግባር እንኳን የሚታይ ወንጀል ሰሩ የተባሉ አካላት ጭምር ተለቀዋልና እንግዲህ ጀርባ ያለው አላማ ምን እንደሆነ ግልጽ አይደለም ለእኛም ጭምር ማለት ነው።
ለብቻው ተለይቶ የታሰረበትን ምክንያት ለመጠየቅ የአሜሪካ ድምፅ ለአቶ ተመስገን ካሳ ደውሎላቸው ጉዳዩን ካስረዳቸው በኋላም ገና ከስብሰባ መውጣታቸውና ትንሽ ቆይተው እንደውላቸው ቀጠሮ ከሰጡን በኋላ ደጋግመን እንደውላቸውም ስልካቸውን አያነሱም። ለዞኑ ፖሊስ አዛዥ ለኮማንደር ተሾሜ ባጥሶም በተደጋጋሚ ብንደውላቸው ምሳቸውም ስልካቸውን ስለማያነሱም አስተያየታቸውን ልናካት አልቻልንም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አዲሱ የትራምፕ አስተዳደር ስደተኞችን ከሀገር የሚያስወጡበትን ዘመቻ በጦር ሰራዊቱ ለመደገፍ እየተሰናዳ ነው። የአሜሪካ ድምጿ የኢሚግሬሽን ጉዳዮች ዘጋቢ አሊን ባሮስ የዩናይትድ ስቴትስ ጦር ሰራዊት በእነዚህ እቅዶች ሊሳተፍ የሚችልበትን መንገድ ቃኝታለች። አሉላ ከበደ ዘገባለሁ።
ዶናልድ ትራምፕ በፕሬዚዳንታዊ ዘመቻቸው ወቅት ሀገራቸው ካሏት ችግሮች ሁሉ የከፋው ህገወጥ ስደተኞችን የሚመለከተው ነው ብለው ነበር።
We're going to have the largest deportation in history. I'm not proud to say that either, but it's a tough
በታሪክ ግዙፉን ከሀገር የማስወጣት እርምጃ እንወስዳለን። ያንን በመልበት ጊዜ እያስደሰተኝ አይደለም፣ ነገር ግን ከባድም ቢሆን መሆን ያለበት ነገር ነው።
ትራምፕ በምርጫው ካሸነፉም በኋላ በማህበራዊ ሚዲያ ባጋሯቸው ጽሑፎች በብሔራዊ ደረጃ ያስቸኳይ ጊዜ ድንገተኛ አዋጅ እንደሚያውጁና ይህንንም ለማካሄድ የሚያግዙ የአሜሪካ ወታደሮችን እንደሚያሰማሩ ተናግረዋል። ፕሮፌሰር ጆሴፍ ኑን በኒውዮርክ ዩኒቨርሲቲ የህግ መምህር ናቸው። የዩናይትድ ስቴትስ ጦር ሰራዊት በዚህን መሰሉ ህጋዊ የመኖሪያ ፈቃድ የማረጋገጫ ሰነድ የሌላቸውን ስደተኞች ሀገር የማስወጣቱ መጠነ ሰፊ ዘመቻ ሊሰማራ የሚችልበት መንገድ ግልጽ አይደለም ይላሉ።
It really depends on what exactly the president is contemplating in terms of how he wants
በርግጥም ይሄ ፕሬዝደንቱ ጦር ሰራዊቱን በቀጥታ በህግ ማስከበር ስራው እንዲሳተፍ ይሁን በአገር አቀፍ ደረጃ ለሚካሄድ ህጋዊ የመኖሪያ ፈቃድ ማረጋገጫ ሰነድ የሌላቸውን ስደተኞች ከአገር የማስወጣት ዘመቻው ቀጥተኛ ያልሆነ ድጋፍ እንዲሰጥ በቀጥታ ሊያደርጉ እንደፈለጉት ጉዳይ ይወሰናል።
መጪው የድንበር ጉዳዮች ኃላፊ ቶም ሆማንም የጦር ሰራዊቱን ተሳትፎ በማግሏት ጠንካራ ያሉትን አካሄድ ለመከተል ማቀዳቸውን አጽንኦት ሰጥተው ተናግረዋል።
Who have massive deportation operations, and we're going to try to find over 300,000 children.
መጠነ ሰፊ ህጋዊ የመኖሪያ ፍቃድ ማረጋገጫ ሰነድ የሌላቸውን ስደተኞች ከሀገር የማስወጣት ዘመቻ ልናካሄድ ነው። በዚህ አስተዳደር የተለቀቁትን ከ300,000 በላይ ሕፃናት ፈልገን ለማግኘት እንሞክራለን።
የሀገር ውስጥ ደህንነት መስሪያ ቤቱ ያወጣውን ዘገባ የጠቀሱት ሆማን አያይዘውም ቁጥራቸው ከ32,000 በላይ የሚበልጥ ወላጆቻቸው አብረዋቸው ያልሆኑ ታዳጊዎች በፍርድ ቤት ቀጠሯቸው ቀን ሳይገኙ መቅረታቸውን፣ ከ290,000 በላይ የሚሆኑት ደግሞ ምንም አይነት ምላክ የነበረበት ማሳወቂያ እንዳልደረሳቸው ተናግረዋል። የኢሚግሬሽን ባለሙያዎች በበኩላቸው ይህ ማለት ግን ግለሰቦቹ የግድ ጠፍተዋል ማለት አይደለም ሲሉ ይከራከራሉ። አንዳንዶቹ አሁንም ቀድሞ በተመዘገበ አድራሻቸው ሊገኙ መቻላቸውን ይናገራሉ። አሮን ሩችሊን መልኒክ የኢሚግሬሽን ጉዳዮች አማካሪ ባለሙያ ናቸው።
Mass deportation is not the only option. Congress could instead create a new path to permanent legal status, allowing many people already living here to file an application.
ገይ ሰነድ የሌላቸውን ስደተኞች በጅምላ ከሀገር የማስወጣት ዘመቻ ብቸኛው አማራጭ አይደለም። ይልቁንም የዩናይትድ ስቴትስ ምክር ቤት ሕጋዊ መኖሪያ ፍቃድ የሚያስገኝ አዲስ መንገድ ሊፈጥር ይገባል። ይህም ቀደም ሲል ጀምሮ እዚህ ያሉ ብዙዎቹ የመኖሪያ ፍቃድ ማመልከቻ እንዲያስገቡ፣ የኋላ ታሪካቸው እንዲመረመር፣ ተገቢውን ክፍያ እንዲፈጽሙና ሕጋዊ ሰነዶቻቸውን እንዲያስተካክሉ ያስችላቸዋል።
በዩናይትድ ስቴትስ የእንደራሴዎች ምክር ቤት የፍትህ ኮሚቴ በዚህ ሳምንት ዘመቻው ሊያስከትል የሚችላቸውን ፈተናዎች አስመልክቶ ሲወያይ ዲሞክራት የምክር ቤት አባላት በሰጡት አስተያየት የሀገሪቱን የምጣኔ ሀብት ሊጎዳ ይችላል ይላሉ። ሴናተር አሌክስ ባዲላ ከዲሞክራት ወገን ናቸው።
The fact is, there are millions of undocumented immigrants living in the United States today who are working in industries
ኡነታው ዛሬ በዩናይትድ ስቴትስ የሚኖሩ በሚሊዮን የሚቆጠሩ ህጋዊ መኖሪያ ፍቃድ ማረጋገጫ ሰነድ የሌላቸው ስደተኞች ለአጠቃላይ ኢኮኖሚያችን ወሳኝ በሆኑ ኢንዱስትሪዎች ውስጥ እየሰሩ ይገኛሉ።
ሪፐብሊካን የምክር ቤት አባላት በበኩላቸው ለህግ የበላይነት አጽንኦት በመስጠት ይናገራሉ። በምክር ቤቱ የሪፐብሊካን አባሉ ሴናተር ጃን ኮርነን
We will follow through on the orders of removal by immigration courts and again we will not accept lawlessness
ከሀገር የማስወጫውን ትዕዛዝ የኢሚግሬሽን ጉዳይ በሚዳኙ ፍርድ ቤቶች እንዲፈጸም እናደርጋለን። ህገ ወጥነትና ወንጀል ዩናይትድ ስቴትስ ውስጥ ዳግም ተቀባይነት ያላቸው መንገዶች የሚሆኑበትን ሁኔታ አንቀበልም።
የፌዴራል ህጎች ያለ ምክር ቤቱ ይሁንታ የጦር ሰራዊቱን በሲቪል ህግ የማስፈጸም ስርዓት ሳትፎ ይገድባሉ። ሆኖም የአስቸኳይ ጊዜ ድንጋጌን የማይጨምር ስልጣን ፕሬዚዳንቱ የሎጂስቲክ ድጋፍ እንዲሰጡ ወታደሮችን እንዲያሰማሩ ያስችላቸዋል። አንዳንድ ባለሙያዎች ታዲያ ወታደሮች የኢሚግሬሽን ስራ ማስፈጸም የሚያስችል ስልጠና የላቸውም ይላሉ።
Every service member who gets pulled into a domestic mass deportation operation is a service member who isn't doing their normal job and isn't fulfilling their
በሀገር ውስጥ በጅምላ በሚፈጸም ህጋዊ መኖሪያ ፍቃድ ማረጋገጫ ሰነድ የሌላቸውን ስደተኞች ከሀገር የማስወጣት ዘመቻው እንዲሳተፉ የሚደረጉት የጦር ሰራዊቱ አባላት ከመደበኛ ስራቸው እንዲነጠሉና የሀገር ደህንነት የማስከበር ኃላፊነታቸው እንዳይወጡ ነው የሚደረጉት።
የቴክሳስ ክፍለ ግዛት መጪው የትራምፕ አስተዳደር ከሀገር እንዲወጡ የሚደረጉ ሰዎች ጉዳይ የሚከናወንበትና የማቆያ ህንጻዎችን ለመገንባት የሚውል ከ550 ሄክታር በላይ የሚሆን ስፍራ አቅርቧል። የግዛቱ የመሬት ጉዳዮች ኮሚሽነር ሲናገሩም በሀገራችን ታሪክ የጥቃት ፈጻሚ ወንጀለኞች ከሀገር እንዲወጡ የሚደረጉበት ግዙፉ ዘመቻ ብለውታል።
የመጨረሻው ዘገባችን ወይም ደግሞ ቆይታችን ያሉ አከበደ እንግዳ ናቸው። ዶክተር ሄራን ሰረቀ ብርሃን ነው አሉላ ለዛሬ ጋበዘልን። ባለፈው ሳምንት መገባደጃ ላይ ነው በዩናይትድ ስቴትሱ የስሚትሶኒያን ብሔራዊ ሙዚየም ከሚገኙ ቤተ መዘክሮች አንዱ ለሆነው የአፍሪካ ስነ ጥበብ ሙዚየም በምክትል ዳይሬክተርነት እንዲያገለግሉ የተመረጡት እኝን እንግዳ አድርጎ ጋብዟል። ወደ ውይይቱ።
ዶክተር ሄራን ሰረቀ ብርሃን በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉላ።
ከግዙፉ የስሚትሶኒያን ኢንስቲትዩት 21 ሙዚየሞች ወይም ቤተ መዘክሮች አንዱ የሆነውን ይህን የ60 አመቱን አንጋፋ የአፍሪካ ኪነ ጥበብ ቤተ መዘክር በመከተል ዳይሬክተርነት የሐላፊነት መደብ መቀላቀለው ነው እንግዲህ የቅርቡ ትኩሱ መነሻችን። ገና የዩኒቨርሲቲ ተማሪ ሳሉ ለስራ ልምምድ ለመጀመሪያ ጊዜ ብቅ ያሉበት ቤተ መዘክር፣ ከዚያም ብዙም ሳይቆይ ዩኒቨርሲቲ ትምህርቱን አጠናቀው እንደተመረቁ ለየት ካለና ምናልባትም በኋላ ገፋ አድርገን እንድንነጋገር በት ከማስበው ግዙፍ አጋጣሚ ጋራ ይመለሳል። ሁለተኛ ጊዜ ይህ ያሁኑ ለሶስተኛ ጊዜ መሆኑ ነው። ምንድነው ከዚህ ሙዚየም ጋር ያዋደደው? እስኪ ስለነኚህ ሶስት አጋጣሚዎች ቦፍ በረር በማየት እንጀምር።
እንደገና በጣም አመሰግናለሁ አሉላ። መነሻው ምናልባት ትምህርት ቤት እያለሁ ግራጁዌት ትምህርት ቤት አፍሪካ ታሪክ ያጠናው በነበረ ጊዜ ሚሽጋን ስቴት ዩኒቨርሲቲ ሁለት ነገሮች ለዘጠኝ ዓመት የተመኘኋቸው ነበሩ። አንደኛው እዚህ ሙዚየም ውስጥ የኢትዮጵያ ኤግዚቢሽን እንዲዘጋጅ እመኝ ነበር። ሁለተኛው ደግሞ የገብረ ክርስቶስ ደስታ መጽሐፍት እንዲታተሙ እመኝ ነበር። ተማሪ ሆኜ ዝም ብዬ በጸሎት ደረጃ ልበል በመመኘት ደረጃ ብዙ አስብባቸው ነበር ሁለቱን ነገሮች እና የዚህ ሙዚየም በየአመቱ የሚወጣ ካታሎግ ነበር እሱን እየጠየቅኩ ይላክልኛል እዛ ላይ ደግሞ ኢንተርንሺፕ ወይ የልምምድ ጊዜ ሳመር እዚህ እንግዲህ በጋ ነው የሚሆነው በዚያ ጊዜ የሚሰጡት ለተማሪዎች የልምምድ አጋጣሚዎች ስለነበሩ ተወዳድሮ የሚሰጥ ነው ለምን አልሞክርም ብዬ ተመዘገብኩኝ አሸንፈሻል ተብዬ ተጋበዝኩኝ ለመምጣት ሁለት ወር ያህል ዋሽንግተን ዲሲ ያን ጊዜ የጋና ኤግዚቢሽን ስለ ወርቅ ስራ የአካን ወርቅ ትራዲሽን አሰራር ላይ የሚያተኩር ኤግዚቢሽን ሊዘጋጅ ነበር ያ ኤግዚቢሽን እንደ ድንገት ላይሆን ሆነ ተሰረዘ ስለዚህ በሱ ቦታ ምን ይዘጋጅ ሲባል ያ የኢትዮጵያዊ ኤግዚቢሽን ሀሳብ አብሮኝ የኖረ ነገር ስለነበረ የኢትዮጵያ ኤግዚቢሽን እዚህ ብዙ አርቲስቶች አሉ፣ ሰዓሊዎች አሉ። አለቃ የነበረችው ሰው ያን ጊዜ ዌስት አፍሪካ ሴኔጋል ላይ ነው ብዙ የሰራችው እና ስለ ኢትዮጵያ ብዙ ታውቅም ነበረ። ኢትዮጵያውያን አርቲስቶች አሉ። ያን ጊዜ እስክንድር ቦጎሲያን ነበረ ብዙ ሰዓሊዎች እሱ ያስተማራቸው ሜንቶር ያረጋቸው የኮተኮታቸው ሰዎች ብዙ ነበሩ። ሌሎችም ነበሩ። ስለዚህ እነሱን መኖራቸውንም እንድታይ ደግሞ ዘጋጅ ወሷ ስለምትሆን ሄዳ ደግሞ ስራዎቻቸውንም እንድታይ እኔና በጊዜው ከበደች ተክላብ ያን ጊዜ ሃዋርድ ዩኒቨርሲቲ ነበረች ወዳጅ ጓደኛዬ ናት ሊስት አዘጋጀን የምናስበውን ሰው በሙሉ በአካባቢው ያለውን ኢቨን በአሜሪካ ውስጥ ያሉትን እና መጨረሻ ላይ ምን ይሆናል ያ ኤግዚቢሽን ኢትዮጵያውያኖች ከኢትዮጵያ ውጭ ያሉ ሳሊያንና ሚክስ ሚዲያም የሚሰሩ የተለያዩ አርቲስቶች ከኢትዮጵያ ውጭ ያሉ ኢትዮጵያውያን ሳሊ 10 አርቲስቶች ተመረጡ። ከአስሮች ውስጥ 6ቱ ሴቶች ነበሩ። ለዚያ ጊዜ በጣም ጥሩ ነገር ነበር። ያራሱ ብዙ ሴት አርቲስቶች እንደዚህ ተሰብስበው የሚታዩበት ብዙ አጋጣሚ አልነበረ እና ሱ ኤግዚቢሽን ተያያዘ። ተያይዞ መነሳሳት ሲጀምር እኔ ተመልሼ ምሽጋን ሄጄ ትምህርት ቤት መጨረስ ነበረብኝ። የመጀመሪያ ስራዬ ነው እንግዲህ ከትምህርት ቤት የምመጣውበት ምክንያት
በዩናይት ስቴትስ አንዱ ትልቁ ሚዚየም ነው ስሚትሶኒያን። በዛ ውስጥ ቀደም ብለን ያነሳ ነው የአፍሪካ ኪነ ጥበብ ቤተ መዘክር ውስጥ ሙሉ በሙሉ የኢትዮጵያ የሆኑ ስራዎች ለስድስት ወራት ገደማ የታዩበት ነው። እርሶ እጆን ያሳረፉበት ገና ከተማሪነት ጀምሮ ቅድም ገለጿቸው 10 ቱባት ባሳሊያን ተመርጠው ስራዎቻቸውን እንንጎበኝበት ዛም ይዋልበት አይነት አጋጣሚ የፈጠረውን ያህል ሌሎች በሮችም ተከፈቱ። የሙዚቃ የጸጋዬ ገብረመድን ቀን የተለያዩ ዝግጅቶች በተከታታይ ተካሂደው ነበር። እስኪ እነሱንም እንደው አለፍ አለፍ ብለን እናስታውሳቸው።
ይገርማል። አሁን ወደ ኋላ ሲታሰብ መጨረሻ ላይ ወመዚያ ቀኑ ተራዝሞ ወደ 8 ወር ያህል ቆያ እና ይሄ ከህዝብ ጋር ያለውን ፕሮግራሚንግ ትምህርታዊ የሆነውን ነገር ኦልሞስት ሙሉ ለሙሉ ለእኔ ሰጡኝ። እኔ ብዙ ሀሳቦች ይዤ መጥቼ የግጥም፣ የሙዚቃ፣ የተለያዩ ከኢትዮጵያ ጋር የሚገናኙ የስዕልና የቪዥዋል አርት ብቻ ሳይሆን ሰፋ ያለ ሌላም ሌላም በሂውማኒቲዙ በኩል ያሉ ነገሮችን ማስገባት ስለሚቻል ያንን ስናደርግ እንደገና እንግዲህ ዋሽንግተን ዲሲ መሆኑ ጥሩ ነገር ይሄ ነው። ብዙ የስነ ጥበብ የኪነ ጥበብ ሰዎች የመድረክ ሰዎች አሉ እዚህ። ምናልባት ከጋሽ ጸጋዬ ጋር ይሁን ለብቻለም ፀሐይ ወዳጆ ጋር የአይቱን እኛ አመት ዝግጅት አደረግን። ጋሽ ጸጋዬ የልደቱን በዓል አከበርን። በዛ ጊዜ ደግሞ የግጥም ሲዲው ደርሶ የአማርኛም እንግሊዝኛም ስራዎቹ ከዚያ ደግሞ እሱ ተነስቶ የራሱንም ስራዎች አነበበ። ስለ እስክንድርና ስለ ገብረ ክርስቶስም ብዙ አወራ። የዘመን መሻገር አይነት ስሜት ነበረው። አንዳንዱ ጊዜ ላይ በቃ አሁን ነው ያለ ወይስ የበፊቱ ጊዜ ላይ ነው ያለ ነው ሰኝ ነበረ። ሁሉም በነበሩ በቃ ከሌሉም ደግሞ ማቸውን እየጠራን ክፍል ውስጥ እንዲኖሩ ማድረጉ ራሱ ገብረ ክርስቶስንም ጨምረን አመጣናቸው። በቃ እዛ አጠገባችን እንዲሆኑ አደረግም። ስለዚህ እሱም የማይገኝ እድል ነበረ። በጣም የደመቀ ዝግጅት ሆኖ ጋሻብይ ፎርጅ ነበረ፣ ከበደች ነበረች።
ዶክተር ሄራን እንግዲህ ይሄ ቀደም ብለን ካነሳ ነው ከዛሬ መስሪያ ቤቱ በስሚትሶኒያን ብሔራዊ ሙዚየም የአፍሪካ ኪነ ጥበብ ቤተ መዘክር ዛሬ በምክትል ዲሬክተርነት የተቀላቀሉትን ወደኋላ ሄደንም የነበሩትን አጋጣሚዎች ነው የተመለከትነው። ይሄ ለየት ያለ አጋጣሚ ይመስለኛል። ቤተ መዘክሩ ከሚሰራቸው ስራዎች አንጻር የባህልና ኪነ ጥበብ መድረክም እንደመሆኑ ትምህርታዊም እንደመሆኑ ምን አይነት እድሎች ይታዩታል? ይሄ አሁን የተቀበሉት የተረከቡት ኃላፊነት ምን አይነት ድሎችን የሚፈጥር ይመስሎታል? ለረጅም ጊዜ ከኪነጥበብና ከባህል ከታሪክ ጋር ካሉት ቁርኝት ይሄን ድል አሁን ሲያገኙ ምን አይነት ስራዎችን ሊሰሩ ይችላሉ ይሆናል ብሎ ተስፋ ያደርጋሉ?
የተወሰነውን በሂደት ክፍት አይምሮ ክፍት ልብ ይዤ መግባት ነው የምፈልገው። ይሄ ቤት በጣም ለኔ ቤቱ ብቻ አይደለም ከነ ውጪ ያለው የአበባው የዛፉ የካስሉ ያግብዲው ራሱ ለኔ በጣም ምናልባት እንደ ጸሎት ውስጥ የሚያስገባኝ አይነት ግቢ ነው። ያ ግቢ ገና ከወፎቹ ከቅጠሎቹ ከሁሉ ነገር ይጀምራል እዛ ውስጥ ሲገባ ያለው መንፈስ እና አንደኛ በሙሉ አፍሪካን የሚወክል ቤት ነው። ይህንን ስንል ሰዎቹ ያላቸው እውቀት በተለይ ኩሬተሮቹ የአርቱን የሚያዘጋጁት ሰዎች ስለ እያንዳንዱ የአፍሪካ ባህል ምንነት ስለ ባህል ልምዶቹ ስለ እውቀታቸው እነዛ ባህሎች ያላቸው እውቀት የስነ ጥበብ እውቀት እና መገለጫዎች እና ሌሎቹ ደግሞ የቴክኒካል ስራውን የኤግዚቢሽኑን ኢንስቶሌሽኑን የሚሰሩት የሚያዘጋጁት ሰዎች ራሳቸው የሚገርም በቃ በጣም ጥልቅ እውቀት ያላቸው ሰዎች ናቸው። የመብራቱን ስራ የሚሰሩት ፕሮግራሚንጉን የሚሰሩት ከዚያ ደግሞ ይሄ ጥገና ኮንሰርቬሽኑን የሚሰሩት አሁን ደግሞ በአዲስ ደግሞ የተጀመረው እንዴት እንደተወሰዱ ማናቆ ከሆነ አንዳንዶቹን ስራዎች የነዛን ስራዎች
ምንጫቸውን
እንዴት እዚህ ቤት ደረሱ ከየት ገዛ ነው የሸጡልን ሰዎች ደግሞ ከየት ገዙት የሚል ፕሮቨናንስ ይባላል። የአንድን እቃ እዚህ ኮሌክሽን ውስጥ እንዴት መጣ ለምለው ጥያቄ መልስ የሚሆን ወደኋላ ሊተረተር የሚችል ነገር አለው። ይሄ ደግሞ ይሄድና በቅኝ ግዛት ብዙ በተለይ ዩሮፒያኖች በቅኝ ግዛት በሄዱበት ሀገር በግድ ከህዝቡ እንደ መስራቅ እንበለው ከሀገር ይዘው የወጡትን የአፍሪካን ንብረትና የባህል መገለጫ ነገሮች የመመለስ ቢያንስ መመለስ ካልተቻለ ደግሞ አብሮ የባላደራነት ስምምነት የመድረስ አይነት ስራ እየተሰራ ነው። ይሄም ትልቅ የአፍሪካ ኮሌክሽን ያለው ቤት ስለሆነ በስሚዝሶኒያን ደረጃ 21 ሙዚየም አለው። በ21 ሙዚየም ውስጥ ይሄ ነገር ጥያቄ ሆኖ እየተስተናገደ ነው እና የወደፊቱን ሳስብ እኔው ራሴ ደግሞ ገና የሙዚየሙን ዓለም በደንብ በጥልቀት መማር ያለብኝ ነገሮች ይኖራሉ። ግን ይታየኛል ብዙ አይነት ፖሲቢሊቲ በደንብ ተስፋ ያለው ፕሮግራም ግን በተመለከተ ከአፍሪካ ካሉ ሙዚየሞች ጋር ብዙ አይነት የግንኙነት እንቅስቃሴ አለ እስካሁንም የተደረገ። ከዚህ ወዲያ ደግሞ እዛው አህጉር ውስጥ ያለ አንድ ኩሬተር ሁልጊዜ በዚህኛው ሙዚየም ቅጥር ሆኖ የስዕል ኤግዚቢሽኖች የሚያዘጋጅ አድቫይዝ የሚያደርግ ሰው የመቅጠር ሀሳብ አለ እና ለአፍሪካ የቆመ ሙዚየም ነው። ያንን ደግሞ በተግባር ማሳየት የሚፈልግ ነው። ስለዚህ ያ ማለት ብዙ ነገር ነው እንግዲህ ሲሰራበት ወደፊት ይመስለኛል። ተስፋዬ በጣም ከፍ ያለ ነው።
ዶክተር ሄራን እንግዲህ ዜናው በትኩሱ እንደተሰማ ነው እየተጫወተን ያለ ነው። ይሁን እንጂ ከመድረሱ በፊት የተጀመረ ይሁን እርግጠኛ አይደለም። የዚህ ፕሮግራም ተከታታዮች ኢትዮጵያውያን አድማጮቻችን ቀረብ ሚል አንድ በቅርቡ የሚታይ ስራ አለ። የዛን ስራ ምንነት የአቅራቢዎችን ማንነት ዋሽንግተን ዲሲ እና አካባቢው ላሉ ደግሞ ማየትም ያነደልም እንዲያገኙ መሰረታዊውን ነገር ቢያስይዙን።
አዎ በጣም ደስ ይለኛል። አጋጣሚ ነው እኔ ገና ሳልመጣ ሙዚየሙ ሳልቀጠር በፊት የተጀመረ ፕሮጀክት ነው። ግን እንደ ድንገት አሁን ዲሰምበር 13 ነው የሚከፈተው። ጸደይ መኮንን የምትባል ዋሽንግተን ዲሲ ነዋሪ የሆነች ወጣት ስነ ጥበብ ውስጥ የምትሰራ ቪዥዋል አርቲስት ናት። የፊልምም የስዕልም የፐርፎርማንስም ስራ የምትሰራ ናት። ስዕል ዳይሬክትሊ አይደለም ግን ቪዥዋል አርቲስት የምትሰራ ናት። ኢንትረስት የሚያደርጋት የምትሄድባቸው መስመሮች አብዛኞቹ የሴቶች የእናት የእህቶች ማንነትን በተመለከተ ነው። በቅርብ ጊዜ ቦልቲሞር ዋልተርስ ሚውዚየም የነበረ ኤግዚቢሽን ከአዘጋጆቹ ውስጥ ነበረች። አሁን በቅርቡ በሜዲተሬኒያን በጀልባ እየሄዱ ህይወታቸው ከሚያልፍ ሰዎች ታሪክ ሰብስባ በሱ ዙሪያ የሰራችው ስራ ነው አሁን የሚታየው እና ስማቸውን የህይወት ታሪካቸውን ሰብስባ ለነሱ ላለፉት ሰዎች ህይወት መታሰቢያ የሚሆን ላይት ቦክስ ነው የሚሉት መብራት በውስጡ የሚሄድ በላሊበላ መስቀል ቅርሶች የምትሰራቸው ስራዎች ናቸው። እነዛ ደግሞ በሰዎቹ ስም ይሰየማሉ እና እሱን ይሄ ሚውዚየም አኳየር አድርጓል ኮሌክሽን።
የተከበራችሁ አድማጭ ተመልካቾቻችን፣ ዘገባው ወይም ደግሞ ቃለ መጠይቁ አልተጠናቀቀ። ሙሉን ዘገባ ከድረገጻችን ላይ ተከታተሉ ዘንድ እንጋብዛለን። ለምሽቱ ያዝነው እዚህ ላይ ተጠናቋል። ኤደን ገረሙ ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።